The Voice of America. ፕሬዚዳንት ጆ ባይደን የአገሪቱን መንገዶች፣ ድልድዮችና ሌሎች መሰረተ ልማቶችን ለማዘመን በቅርቡ $2 trillion በጀት ለመመደብ ማቀዳቸውን ይፋ አድርገዋል። ይሁን እንጂ እቅዱ በዩናይትድ ስቴትስ ምክር ቤቶች መሰናክሎች ሊገጥሙት እንደሚችሉ ይጠበቃል። ይህንን አስመልክቶ የቪኦኤ ዘጋቢ ሚሼል ኩዊን ያሰናዳችውን ዘገባ ደረጀ ደስታ እንደሚከተለው ያቀርባል።
ፕሬዚደንት ባይደን የመሰረተ ልማት እቅዱን ያቀረቡት አንድ የመሰረተ ልማት ሊኖረው የሚገባውን ሁለንተናዊ እቅድ መሰረት አድርገው ነው። መንገዶችና ድልድዮችን መጠጋገን ብቻ ሳይሆን የብሮድባንድ፣ የኢንተርኔት አገልግሎት ቴክኖሎጂን የመገንባትና የአየር ንብረት ለውጡን ተከትለው ያሉ ችግሮችን ለማሻሻል ጭምር ነው። የትራንስፖርት ሚኒስትሩ ፒት ቡትጂጅ በኤቢሲ ቴሌቪዥን This Week በተባለው ፕሮግራም ላይ ሲናገሩ ይህን ብለዋል።
In my view, this is a once in a lifetime moment. I don't think
በእኔ አመለካከት ይህ በህይወት ዘመን አንድ የሚገጥም ነገር ነው። በሚቀጥሉት 50 ዓመታት ውስጥ በእንዲህ ያለ ቅንጅት የተገለጸ ሁለቱም ፓርቲዎች የጋራ ፍላጎት የታየበት፣ ይህን አስመልክቶ ያለው ትዕግስት በስፋት የተሟጠጠበት፣ ይህንንም ጉዳይ በጣም የሚደግፍና ቁርጠኝነት ያሳዩ ፕሬዚደንት ያሉበት ጊዜ ነው። በነገራችን ላይ ይህ በመሰረተ ልማት ጉዳዮች ብቻ አይደለም፣ በሌሎች ልንፈጥራቸው ባሰብናቸው የሥራ ዕድሎችም ጭምር ነው።
በእቅድ ውስጥ የተካተተው የሥራ ዕድል ፈጠራ በአገሪቱ የንጹህ ኃይል አቅርቦትን ለመገንባትና ይህንንም የሚንከባከቡ ባለሙያዎችን ቁጥር ከፍ ለማድረግ የታለመ ነው። የሪፐብሊካን መሪዎች እቅዱ በጣም ትልቅ መሆኑን ይናገራሉ። ጥቅል እቅዱ እንደ አውሮፓ አቆጣጠር በ2030 ዓ.ም ድረስ 500 ሺህ የኤሌክትሪክ ተሽከርካሪዎች የኃይል ምንጭ የሚያገኙባቸውን ኃይል መስጫ ጣቢያዎች ለማቋቋም ነው። ሪፐብሊካኑ ሴኔተር ሮይ ብለንት በኤቢሲ ቴሌቪዥን ይህን ብለዋል።
When people think about infrastructure, they're thinking about
ሰዎች ስለ መሰረተ ልማት ሲያስቡ የሚያስቡ ስለ መንገድ፣ ድልድዮች፣ ወደቦችና የአውሮፕላን ማረፊያዎች ነው። የመሰረተ ልማት እቅድ ሲሉ ያንን አነስተኛ እቅድ ነው የመሰረተ ልማት እቅድ ብለው የሚጠሩት።
ለእቅዱ የሚሆነው ወጪ አሸፋፈን ጉዳይ ራሱ አንድ መነጋገሪያ ነው። ጥቅል እቅዱ በተላልቅ የንግድ ድርጅቶች ላይ ተጨማሪ ቀረጥ መጣልን በመንጭነት ያነሳል። ሪፐብሊካኖች ግን ይህን ይቃወማሉ። የእቅዱ ረቂቅ በዲሞክራቶች መሪነት ለምክር ቤቱ የቀረበ ሲሆን በሚቀጥሉት ወራት ውስጥ ጸድቆ ለፕሬዝደንቱ ፊርማ እንዲቀርብ የታለመ መሆኑን ተመልክቷል። በጥቅል እቅዱ መጽደቅ የዲሞክራቲክ ፓርቲ አባላት ህብረት ይፈተንበታል። ፕሬዝደንት ባይደን የሪፐብሊካንን አባላት ድጋፍ የማያገኙ ከሆነ በተለይ እኩል በኩል ያህል በተከፈለው የህግ መወሰኛው ምክር ቤት ውስጥ የሚገኙትን የሁሉም ዲሞክራቶችን ድምጽ የግድ ማግኘት ይኖርባቸዋል።
Yes, yes.